ዛሬ ረቡዕ ግንቦት 10 2014 ዓ.ም ተመረተ ነው። ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀምሯል። የተጀመረው እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱ ህገወጦችን የመቆጣጠር ነው ሲሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ።
መንግስት እያደረገ ያለው ህገወጦችን መቆጣጠር፣ መንግስት እያደረገ ያለው ስርዓት አልበኝነትን በመቆጣጠር ህዝባችን በሰላም ወጥቶ በሰላም ስራውን ሰርቶ እንዲመለስ ማድረግ ከዚህ የክልሉ መንግስት ሌላ ተፋላም ነው።
ዛሬ ከሰጡት ጋዜጣዊ መግለጫ ላይ ቀንጨብ ያደረግነው ነው ያስደመጥናችሁ። ዝርዝሩን ደግሞ በአብይ ርዕስ እናስደምጣችኋለን። የኢድ አልፈጥር በዓል በአዲስ አበባ በተከበረበት ዕለት የጁላይ የያዘው መሳሪያ በማፈንዳቱ ምክንያት ተጠርጥሮ የታሰረውና በእለቱ ባርቆቢ ነው ሲል ማስተባበያ የሰጠው ኢንስፔክተር ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቧል። የፍርድ ሂደቱን የተመለከተ ዘገባ ይኖረናል። በሌላ በኩል ደግሞ ሌሎች በርከት ያሉ ቅንብሮችን ይዘንላችኋል። ወደ አማራ ክልል እንሄዳለን። እንዲሁም የድርቁንና የትምህርትን ጉዳይ እናነሳለን። በርከት ያሉ ቅንብሮችን ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውናሉ። የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየሁ ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና ከእስር ቢለቀቁ ተቃውሞ የለኝም ሲል የፌዴራል ጠቅላይ አቃቢ ሕግ ለሰበር ሰሚ ችሎት መግለጹን ጠበቃቸው ተናገሩ። አቶ ቱሊ ባይሳ ለአሜሪካ ድምጽ እንዳስታወቁት ኮሎኔል ገመቹ አያና የዛሬ ዓመት በፌዴራል ጠቅላይ ፍርድ ቤት በነጻ ተሰናብተው ቢወጡም ቅሊንጦ ማረሚያ ቤት ፊት ለፊት ላይ ተይዘው በእስር ላይ ይገኛሉ። ፀሐይ ዳምጠው ተከታዩን ልካለች።
በፌደራል ፖሊስ ወንጀል ምርመራ ማቆያ ውስጥ ታስረው የሚገኙ ኮሎኔል ገመቹ አያና በሽብር ወንጀል ተጠርጥረውና አቃቤ ክስ መስርቶባቸው ከአንድ ዓመት በፊት በፍርድ ቤት ጉዳያቸውን ሲከታተሉ እንደነበር የሕግ ጠበቃቸው ገልጸዋል። ግንቦት 10 2013 ዓ.ም የፌደራል ጠቅላይ ፍርድ ቤት በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብታቸዋል ያሉት ጠበቃቸው በጉዳዩ ቅር የተሰኘው ጠቅላይ አቃቤ ሕግ ለሰበር ሰሚ ችሎት ይግባኝ ብሎ እንደነበር አስታውሷል። እናም ኮሎኔሉ ለአንድ ዓመት በህገወጥ እስር ላይ እንደሚገኙ ጠበቆቹ ባለፈው ችሎት ማለትም በግንቦት 8 2014 ዓ.ም ቀጠሮ ላይ አስረድተው ለዛሬ ቀጠሮ መሰጠቱን በመጥቀስ ጠበቃቸው አቶ ቱሊ ባይሳ የዛሬውን የችሎት ውሎ ገልጸዋል።
ፍርድ ቤቱም ኮሎኔል ገመቹ አያና የታሰሩበት አግባብ ሲጠይቃቸው ኮሎኔል ገመቹ አያና ግንቦት 10 2013 ጀምሮ እስከ ዛሬ ድረስ በህገወጥ መንገድ ታስሮ ያሉ መሆናቸው እንደሚያውቁና የፌዴራል ፖሊስም ኮሎኔል ገመቹን እንዲለቋቸው በተደጋጋሚ በደብዳቤም በቃልም ሲነግሯቸውና ሲያስታውቃቸው እንደነበረ፣ ነገር ግን የፌዴራል ፖሊስ ወንጀል ምርመራ ቢሮ ኮሎኔል ገመቹ አያናን ያለ አግባብ አስሮ እንደሚገኝና እነ ኮሎኔል ገመቹ አያና በዚህ መዝገብ ለማሰር እንደማይፈልግ ሌላ ወንጀል ምርመራ መዝገብን በእነሱ ላይ እንዳልከፈተ ምንም አይነት የወንጀል ጥቆማ እንደደረሰባቸው ለፍርድ ቤቱ በማስረዳት ፍርድ ቤቱ ኮሎኔሉም ከአሁኑ ሰዓት ጀምሮ ቢለቃቸው ምንም ተቃውሞ እንደሌላቸው ገልጸው ነበረ። ነገር ግን ፍርድ ቤቱ የፌደራል ፖሊስ ወንጀል ምርመራ ቢሮ የሚመለከታቸው የስራ ኃላፊዎች በነገው ዕለት ቀርበው ኮሎኔሉ የታሰሩበት አግባብና ማን እንዳሰራቸው አቅርቦ እንዲያስረዱ ትዕዛዞችም ሰጥቷል።
የፌደራል ሰበር ሰሚ ችሎት ኮሎኔል ገመቹ አያናን ጉዳይ ለመመልከት ለነገ ጠዋት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የትግራይ ክልል ባለስልጣናት ተዋጊዎችን በግዴታ እየመለመሉ ነው በሚል በሮይተርስ ዜና ወኪል የቀረበውን ዘገባ የትግራይ ክልል የውጭ ግንኙነት ጽህፈት ቤት እየተቀናጀ ዘመቻ ሲል በመኮንን ምላሽ ሰጠ። ጽህፈት ቤቱ በሰጠው ምላሽ የትግራይ ህዝብና ወጣቶች ሮይተርስ እንዳለው ሳይሆን ወራሪ ኃይል ሲል የጠራውን ለመከላከል በፈቃዳቸው የታጠቁ ናቸው፣ መኮንን ካለበት ወራሪው ብሎ የጠራው ኃይል መሆን አለበት ብሏል። ጥቂትና በተናጠል ያጋጠሙ ክስተቶችን ሁሉን እንደሚወክሉ አድርጎ ማቅረብ አይገባም ያለው መግለጫው ሮይተርስ መረጃ ለመሰብሰብ የተጠቀመበት ዘዴም ክፍተት አለው ብሏል። በጦርነት በደቀቀችው ትግራይ ክልል ያሉ ባለስልጣናት ወጣቶች ከማከላዩ መንግስት ጋር እየተካሄደ ባለው ጦርነት እንዲሳተፉ ለማስገደድ ቤተሰቦቻቸውን እያስፈራሩና እያሰሩ እንደሚገኙ ተይዘው የነበሩ ተዋጊዎች እንዲሁም ነዋሪዎች መናገራቸውን ጠቅሶ ሮይተርስ መዘገቡ ይታወሳል። የማሊ ወታደራዊ ገዢዎች ተሞከረብን ካሉት መፈንቅለ መንግስት በተያያዘ አንድ ለመንግስቱ ቅርብ ናቸው የተባሉ ኮሎኔል መያዛቸውን ምንጮችን ጠቅሶ AFP ዘገበ። ስማቸው ያልተጠቀሰ አንድ የመከላከያ ባለስልጣን ኮሎኔል አማዱ ኬታ ከታሰሩት ጂሃዲስቶች መካከል አንዱ ናቸው እንዳሉ ዜናው ጠቅሷል። ኮሎኔሉ ሀገሪቱ ወደ ሲቪላዊ አስተዳደር እስከምትመለስ ህጎች እንዲያወጡ ከተሰየሙት የብሔራዊ ሽግግር ምክር ቤት 120 አባላት አንዱ መሆናቸው ተገልጿል። ከወታደራዊው አገዛዝ ዋና ዋና አባላት ያንደኛው የቅርብ ወዳጅም ናቸው ነው የተባለው። ወደ ደቡባዊ አፍሪካ ስናመራ ዚምባብዌ ከህገወጥ አዳኞች ላይ የወረስኩት የዝሆን ጥርስ ክምችቴን እንድሸጥ ይፈቀድልኝ ስትል ጠየቀች። ሀገሪቱ ውስጥ ያሉት ዝሆኖች ቁጥር በአደገኛ ሁኔታ በፍጥነት እየጨመረ ነው ያለችው ዚምባብዌ ለጥበቃቸው በአስቸኳይ የሚያስፈልጋትን 6 ሚሊዮን ዶላር በጄ ያለውን የዝሆን ጥርስ ሸጬ እንዳገኝ ዓለም አቀፉ ማህበረሰብ ይተባበረኝ ስትል ነው የጠየቀችው። የዚምባብዌ የዱር አራዊትና የብሔራዊ ፓርኮች ጥበቃ ባለስልጣናት ከህገወጥ አዳኞች ተወርሰውና ከሞቱ ዝሆኖች ላይ ተነቅለው የተከማቹትን የዝሆን ጥርሶች ለአውሮፓ ህብረት አባል ሀገሮች አምባሳደሮች አስጎብኝተዋል። ዚምባብዌ 130 ቶን የዝሆን ጥርስና ወደ 7 ቶን የሚገመት የአውራሪስ ቀንድ ክምችት እንዳላት ተገልጿል። በቅርቡም ዚምባብዌ 14 የአፍሪካ ሀገሮች እንዲሁም ቻይና እና ጃፓን የሚሳተፉበት የዝሆኖች ጉዳይ ጉባኤ ታስተናግዳለች ተብሏል። ተሰብሳቢዎቹ ስለ ዝሆን መንጋዎች አያያዝ እንደሚወያዩ ነው የተገለጸው። የዝሆኖች ቁጥር በአመት በ5% በአደገኛ ሁኔታ እየጨመረ መሆኑን የምትገልጸው ዚምባብዌ አሁን ያሏት 100,000 ዝሆኖች ብሔራዊ ፓርኮቿ ካለው አቅም በእጥፍ የሚበልጥ መሆኑን ባለስልጣናቱ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሩሲያ ኃይሎች ተከባ በከረመችው የዩክሬን የወደብ ከተማ ማሪዮፖል በዚህ ሳምንት 959 የዩክሬን ወታደሮች እጃቸውን ሰጥተውኛል ሲል የሩሲያ የመከላከያ ሚኒስቴር ተናገረ። የዩክሬን ምክትል የመከላከያ ሚኒስትር በበኩላቸው ማሪዮፖል ከተማ ውስጥ ከወደመው ብረታ ብረት ኢንዱስትሪ ፍርስራሽ ውስጥ 260 ወታደሮች ወጥተው ለሩሲያ ኃይል እጃቸውን መስጠታቸውን ሰኞ ዕለት ተናግረው ነበር። ሩሲያ በጅምላ እጅ ሰጡ ስትል፣ ዩክሬን ደግሞ ሰራዊታችን የሩሲያ ኃይሎች ከማሪዮፖል እንዳያልፉ በማድረግ ተልእኮውን አጠናቋል ስትል ገልጻዋለች። ከሶስት ወራት በፊት በከፈተችው ወረራ ትልቁ ድሏ ነው ተብሏል። ሩሲያ ምስራቅ ዩክሬን ውስጥም ተጨማሪ ግዛት ለመያዝም ሆነ የፕሬዝደንት ቮሎዲሚር ዜሌንስኪን መንግስት ለመገልበጥ ወይም ዋና ከተማዋን ኬቭን ለመቆጣጠር የያዘችው ሙከራ ግን አልተሳካላትም። በሌላ በኩል ስዊድንና ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት አባልነት ማመልከቻቸውን አስገብተዋል። የሁለቱ ሀገሮች አምባሳደሮች ብረሰልስ ላይ ከኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ስብሰባ ማድረጋቸው ተዘግቧል። ማመልከቻቸው የ30ውንም የህብረቱን አባል ሀገሮች ይሁንታ ማግኘት ይኖርበታል። ቱርክ እንደምትቃወም አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በበኩላቸው ለጋዜጠኞች በሰጡት ቃል የኔቶ አጋሮች በሁለቱ ሀገሮች አባልነት ጉዳይ ውይይት አድርገውበት ጠንካራ ስምምነት እንዳለ ገልጸው እንደዚሁ ይቀጥላል ብለው እንደሚተማመኑ አስታውቀዋል። በተያያዘ ዜና የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን ትናንት ብራሰልስ ውስጥ ባደረጉት ንግግር የኔቶ አባል ሀገሮች ለዩክሬን ተጨማሪ የገንዘብ ድጋፍ እንዲያዋጡ አሳስበዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪ ሰማንታ ፓወር ሩሲያ ዩክሬን ላይ ያካሄደችው ያለው ጦርነት በዓለም አቀፍ የምግብ ዋስትና ላይ ያስከተለውን ጉዳት በተመለከተ ለዩናይትድ ስቴትስ ምክር ቤት አባላት ማብራሪያ ሰጥተዋል። የዩኤስኤአይዲ አስተዳዳሪዋ ፕሬዚደንት ጆ ባይደን ለቀጣዩ ዓመት የጠየቁትን በጀት በተመለከተ ለማስረዳት ዩናይትድ ስቴትስ ተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ፊት ቀርበው ገለጻ አድርገዋል። የሩሲያ ወረራ ያደረሰውን መፈናቀል በዓለም የነዳጅና የምግብ ገበያ ላይ ያሳደረውን ተጽዕኖ እንዲሁም ኮቪድ-19 እና የአየር ንብረት ለውጥን ጨምሮ አሳሳቢ የሆኑ በርካታ ጉዳዮችን አንስተዋል። ዩናይትድ ስቴትስ ውስጥ የተፈጠረውን የህፃናት ወተት እጥረት ተከትሎ የስዊሱ ግዙፉ የምግብ አምራች ኩባንያ ኔስሊ ከስዊዘርላንድ እና ከኔዘርላንድስ በአውሮፕላን የህፃናት ወተት ሊያስመጣ መሆኑን የኩባንያው ቃል አቀባይ ገለጹ። ኔስሊ የሚያስመጣው የላም ወተት ፕሮቲን ለማይስማማቸው ህፃናት የሚሆኑትን የወተት አይነቶች መሆኑን ቃል አቀባዩ አስታውቀዋል። እነዚህ ወተቶች ለህፃናቱ ጤና ወሳኝ በመሆናቸው ቅድሚያ ሰጥተን እናስመጣለን ነው ያሉት። በመጨረሻም ጂሮ ዲታሊያ በተባለው ዓለም አቀፍ የብስክሌት ውድድር የመጀመሪያ ዙር ያሸነፈ የመጀመሪያ አፍሪካዊ በመሆን ታሪክ የሰራው ኤርትራዊው ቢኒያም ግርማይ አይኑ ላይ በደረሰበት አደጋ ምክንያት ውድድሩን ለማቋረጥ እንደተገደደ ተገለጸ። የ22 ዓመቱ ቢኒያም ትናንት በ10ኛው ምድብ ውድድር በማሸነፍ የመጀመሪያ አፍሪካዊ ሆኖ ያስመዘገበውን ታሪካዊ ድል ለማክበር ሻምፓኝ ሲከፍት ቡሹ ተፈናጥሮ ግራ አይኑን መጥቶት ጎድቶታል። የብስክሌተኛው ቡድን የኢንተርማርሼ ዶክተር ሲናገሩ ግራ አይኑ ላይ በደረሰው ጉዳት በመድማቱ በውድድሩ እንዳይሳተፍ ወሰነናል እና ቢኒያም ከፍተኛ ድል አስመዝግቦ ከውድድሩ ወጥቷል ብለዋል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ።
ቆንጅታይን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ግንቦት 10 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝ ነው ቀዳሚ ያብይ ርዕሰ ዘገባችን እንለፍ። ህገ ወጦችን ለመቆጣጠር እንጂ ፋኖን ለማጥፋት የወሰድነው እርምጃ የለም ሲሉ ዶክተር ይልቃል ከፋለ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ርዕሰ መስተዳደሩ በሰጡት በዚሁ መግለጫ ላይ በክልሉ የሚታዩ ስር የሰደዱ ህገ ወጥ ተግባራት እና ስርዓት አልበኝነትን ለመቆጣጠር የህግ ማስከበር እርምጃ ጀምረናል ብለዋል። ከአማራ ክልል ውጭ ስለሚታሰሩ ሰዎች ጭምር ያነሱት ርዕሰ መስተዳደሩ ከመካከላቸው የደረሱበት የማይታወቅ ሊኖሩ እንደሚችሉ በመጥቀስ ሁኔታው ስህተት እንደሆነና መታረም እንደሚገባውም ጠቁመዋል። ርዕሰ መስተዳደሩ መግለጫውን የሰጡት በአንዳንድ የክልሉ አካባቢዎች ስርዓቶች እየተካሄዱ መሆኑን የሚጠቁሙ መረጃዎች እየወጡ ባሉበት ወቅት ነው። አስቴር ምስጋናው ናት መግለጫውን የተከታተለችው፣ ዝርዝሩን እንደሚከተለው አድርሳናለች።
የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ዛሬ ከሰዓት በኋላ ለጋዜጠኞች የሰጡት መግለጫ በክልሉ ወቅታዊ ጉዳይ ላይ ያተኮረ ነው። በተለይ በክልሉ ከቅርብ ጊዜ ወዲህ ጎልተው እየታዩ ያሉ የህገ ወጥ የጦር መሳሪያ ዝውውር፣ የህገ ወጥ ንግድ፣ በየቦታው የሚሰሙ የተኩስ ድምጾች፣ የሰዎች እገታና መሰል ወንጀሎች የክልሉን ማህበራዊ እንቅስቃሴ የገደቡና ኢንቨስትመንትን ያዳከሙ ናቸው ብለዋል። የአማራ ክልል የጸጥታው ምክር ቤት ጉዳዩን ከመረመረ በኋላ በክልሉ የህግ የበላይነትን ለማስከበር እንቅስቃሴ እንዲጀመር መወሰኑንም ተናግረዋል። በዚህም የህግ ማስከበር ስራ ተጀምሯል ብለዋል።
መንግስት እያደረገ ያለው ህገወጦችን መቆጣጠር መንግስት እያደረገ ያለው ስርዓት አልበኝነትን በመቆጣጠር ህዝባችን በሰላም ወጦ በሰላም ስራውን ሰርቶ እንዲመለስ ማድረግ ከዚህ ውጭ የክልሉ መንግስት ሌላ ትርፍ አለው የሚያዙ ህገወጦች በትክክል በተጨባጭ መረጃ ከተደገፈ በየትም ይሁን በህግ መጠየቅ አለበት። ህገወጥ ስራ ያልሰሩ ከሆነ ተጣርቶ የሚፈቱ ይሆናል። ይሄ የመንግስት ኃላፊነት። በቀንም በማታም ዜጎች በነፃ የመንቀሳቀስ መብታቸው በምንም ታምር መደናቀፍ ስለሌለበት ህገወጦችን ለመቆጣጠር ያለ ምህረት መንግስት እርምጃ መውሰድ አለበት። የክልሉ መንግስት ህግ ለማስከበር ሙሉ አቅም አለ።
ሰሞኑን እየተካሄዱ ያሉ ስሮችን መነሻ ያደረጉ አንዳንድ ወገኖች እርምጃው በፋኖነት የሚታወቁ ወጣቶችን በሙሉ ኢላማ ያደረገ መሆኑን በመግለጽ መንግስትን ይወነጅላሉ። ይህንን አመለካከት የሚያንጸባርቁ ሰዎችን ሐሳብ ለጊዜው በዚህ ዘገባ ማካተት አልተቻለም። ካላቸው ጊዜ አንጻር ለዛሬ ጋዜጠኞችን ምንም ጥያቄ መቀበል እንደማይችሉ የገለጹት የክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ግን ወንጀላውን በጽኑ አስተባብለዋል።
የአማራ ክልል መንግስት የጦር መሳሪያ አያስፈታ። የአማራ ክልል መንግስት ፋኖችን ዝም ብሎ ከመሬት ተነስቶ የሚያሳድድ የሚያዋክብ አይደለም። በተደጋጋሚ እንዳልነው በቃላችን መሰረት ፋኖችን አመስግነናል፣ ፋኖችን ሸልመናል። ግን በእነዚህ ፋኖች ሰበብ ህገወጥነት እንዲስፋፋ የሚፈልጉ ኃይሎች አሉ። ህገወጥ ስንቆጣጠር ፋኖ ነው ይላሉ፣ ውሸት። ይሄ ግልጽ መሆን አለበት። ምክንያቱም የነሱ ዓላማ እንዲሟላ እና እንዲሳካ ህዝብ እርስ በርሱ እንዲከፋፈል የግድ በጥሩ ስም የአማራ እሴት በሆነው ስም የነጻነትና የክብር በሆነው ስም መጠቀም ይፈልጋሉ፣ መንጠላጠል ይፈልጋሉ። አሁን እያደረጉ ያሉት ይሄን አሁን ያዝናቸውን ግለሰቦች በአግባቡ እንይዛለን፣ ለይተን በምርመራ ወደ ፍርድ ቤት የሚሄደውን ወደ ፍርድ ቤት እንልካለን። በሰላማዊ ሁኔታ ተወያይተን ሰላማዊ ኑሮ ለመምራት የሚፈልጉትን በተቻለ ፈጥነት እንደቃለን። ከዚህም በላይ አሁን በምንሰራው ስራ የጠፉ ኃይሎችን የሚያዋጣው ሰላማዊ በሆነ መንገድ ለመንግስት እጅ በመስጠት ተወያይቶ ጉዳዩን በሰላም በውይይትና በድርድር መጨረስ ጥሩ ነው የሚል እምነት አለ። ህብረተሰቡ የናውቆ የተሸሸጉ ካሉ እጃቸውን እንዲሰጡ ማድረግ ጠቃሚ ነው። እኛ ሁሉንም ነገር ቅድሚያ ሰጠን መስራት የምንፈልገው በሰላማዊ መንገድና በሰላማዊ መንገድ ብቻ። ኃይል የምንጠቀመው የመጨረሻ አማራጭ።
ርዕሰ መስተዳደሩ በመግለጫቸው በክልሉ እየተካሄደ ያለውን የጦር መሳሪያ የመመዝገብ ሂደትም አብራርተዋል። የምዝገባው ዓላማ ከዚህ በፊት ያልተመዘገቡና በግለሰብ እጅ የሚገኙ የጦር መሳሪያዎችን መመዝገብ እንደሆነ ነው ያብራሩ።
በተለያየ መንገድ መሳሪያ ማርኮ የያዘ ግለሰብ አይነጠቅም፣ ወንጀል ካልተሰራበት ካልሆነ በስተቀር። በትክክልም የማረከ አለመሆኑና በህገወጥ ከሌላው ቀምቶ የያዘው አለመሆኑ ከተረጋገጠ ማንም አይወስድበት አይነጠቅም፣ ነገር ግን ማስመዝገብ አለበት። ከዚያም ባለፈ በአጠቃቀም ስህተት የሚፈጸሙ የንጹሃን ዜጎች ህይወት የሚቀጭ ተኩስ ማቆም አለበት። ይህን ለማቆም የመሳሪያ አጠቃቀም ስልጠና ከቻል እንሰጣለን ለሁሉ። በሆኑ መሳሪያውን በአግባቡ እንዲይዝ በችግር ጊዜ ብቻ እንዲጠቀምበት በሚያደርግ መንገድ ስልጠና እንሰጣለን።
ከአማራ ክልል ውጭ ስለሚታሰሩ ሰዎች ጭምር ያነሱት ርዕሰ መስተዳደሩ ከመካከላቸው የደረሱበት የማይታወቅ መኖራቸውን በመጥቀስ ሁኔታው ስህተት መሆኑንና መታረም እንደሚገባም ጠቁመዋል።
አንዳንድ አካባቢ ከኛ ክልል ውጭ የሚያዙና የት እንዳሉ ማይታወቁ ካሉ ያስፈት መታረም አለበት ብለን እናስባለን። ማንኛውም ሰው በህግ መያዝ አለበት። ማንኛውም ሰው ጥፋት ካጠፋ በህግ መሰረት መጠየቅ አለበት። ማንኛውም ሰው ጥፋት ካጠፋ በህግ መሰረት ተይዞ ቤተሰባቸው እንዲያውቃቸው መደረግ አለበት።
ባለፉት 3 ቀናት የተጀመረው የህግ ማስከበር ንቅናቄ ጥሩ ውጤት ታይቶበታል ሲሉ የገለጹት ዶክተር ይልቃል ከፋለ የህግ የበላይነት መከበር የዜጎችን በሰላም የመኖር መብት የሚያረጋግጥ በመሆኑ መላው የአማራ ክልል ህዝብ ከጸጥታ ኃይሉ ጎን እንዲቆም ጥሪ አቅርበዋል። የአማራ ክልል መንግስት ከ3 ቀናት በፊት በይፋ ባደረገው መመሪያ ዜጎች ከዚህ በፊት ያልተመዘገቡና በግለሰብ እጅ የሚገኙ የጦር መሳሪያዎችን እንዲያስመዘግቡ ጥሪ ማድረጉ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቴሌቪዥን በራዲዮ ጣቢያ ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢድ አል ፈጥር በዓል እየተከበረ በነበረበት ወቅት አስለቃሽ ጭስ በማፈንዳት ተጠርጥሮ የተያዘው የፌዴራል ፖሊስ ወንጀል መከላከል አድማ ብተና ዘርፍ ባልደረባ ኮንስታብል አምቡላ ኡቴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ነበር። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት 13 ቀን ተጨማሪ የምርመራ ጊዜም ፈቅዷል ለፖሊስ። በችሎቱ ላይ ፀሐይ ዳምጠው ተገኝታ ነበር፣ እንደሚከተለው ታቀርባለች።
ፖሊስ ኮንስታብል አምቡላ ኡቴን የተጠረጠረው በኢድ አል ፈጥር በዓል አከባበር ስነ ስርዓት ላይ አስለቃሽ ጭስ በማፈንዳት ነው። የፌደራል ፖሊስ ወንጀል መከላከል አድማ ብተና ባልደረባ የሆነው ኮንስታብል አምቡላ ኡቴ ማዚያ 24 ቀን 2014 ዓ.ም በተከበረው የኢድ አል ፈጥር በዓል ስነ ስርዓት ላይ በአዲስ አበባ ከተማ የቀይ ሽብር ሰማዕታት መታሰቢያ ሐውልት አካባቢ በተመደበበት ቦታ ላይ ያስለቃሽ ጭስ ቦምብ እንዳፈነዳ ነው ፖሊስ ያብራራው። ለሁለተኛ ጊዜ ለጠበቃ ፍርድ ቤት የቀረበው ተጠርጣሪው ግን ድርጊቱን ሆን ብሎ እንዳልፈጸመ አስረድቷል። አስለቃሽ ጭሱን ሳላውቆ በድንገት ነው የፈነዳብኝ በማለት ነው ያብራራው። ጭሱ ወደ ህዝቡ እንዳይሄድ በማሰብ በድንጋጤ ወደ ሌላ አቅጣጫ መወርወሩንም ገልጿል። በአካባቢው የነበሩ ሰዎች የፌደራል ፖሊስ ደንብ ልብስ ለብሶ እያዩም ቢሆን አንገቱን አንቀው ድብደባ እንደፈጸሙበትና የግራ አይኑና ኩላሊቱ ላይ ጉዳት እንደደረሰበትም ለፍርድ ቤቱ አስረድቷል። ተጠርጣሪውን ይዞ የቀረቡት ሁለት መርማሪ ፖሊሶችም እስካሁን ያከናወኑትን የምርመራ ስራ ለፍርድ ቤቱ አስረድቷል። ባለፉት 10 ቀናት የጊዜ ቀጠሮ ውስጥ በተጠርጣሪው የግል ስልክ ላይ ምርመራ እንዲደረግ ለብሔራዊ መረጃና ደህንነት አገልግሎት እንዲሁም ለኢትዮ ቴሌኮም ደብዳቤ መጻፋቸውን ገልጸዋል። በተጨማሪም ተጠርጣሪው የፋይናንስ ድጋፍ እንዳለውና እንደሌለው ለማጣራት ለባንኮች ደብዳቤ መጻፋቸውን አክለው ጠቅሰዋል። የሶስት ግለሰቦች የምስክርነት ቃል መቀበላቸውንና የስራ ኃላፊዎች ቃል መቀበላቸውንም አብራርተዋል። መርማሪዎቹ አክለውም በእለቱ አንድ ብቻ ሳይሆን 3 ያስለቃሽ ጭስ ቦምቦች መፈንዳታቸውን ተናግረዋል። ከፍንዳታው በፊት ከአንዲት ሴት ጋር በአካል ማውራቱን እንዲሁም ስልክ ተደውሎለት ሲያወራ እንደነበርም ገልጸዋል። ከደቡብ ክልል ደዋሮ ዞን ለስራ እንደመጣ የገለጸው ተጠርጣሪው በበኩሉ ጠያቂ እንደሌለው፣ ወላጆቹ በህይወት እንደሌሉና ታናሽ ወንድሙን እያስተዳደረ መሆኑን አስረድቶ የዋስትና መብት እንዲፈቀድለት ፍርድ ቤቱን ጠይቋል። መርማሪ ፖሊስ በበኩሉ ግብረ አበሮቹን በማፈላለግ ላይ መሆኑን ገልጸው የዋስትና መብት እንዳይሰጠው በማለት ለተጨማሪ ምርመራ 14 ቀን እንዲፈቀድለት ፍርድ ቤቱን ጠይቋል። ግራ ቀኝ ያዳመጠው የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት የ13 ቀን ተጨማሪ የምርመራ ጊዜ ፈቅዷል። ፍርድ ቤቱ ለግንቦት 23 ቀን 2014 ዓ.ም ተለዋጭ ቀጠሮ ሰጥቷል። በኢድ አል ፈጥር በዓል አከባበር ላይ በተፈጠረው ችግር በመስቀል አደባባይና በአዲስ አበባ ስታዲየም አካባቢ የሚገኙ የመንግስትና የግል ተቋማት ላይ ጉዳት መድረሱ ይታወሳል። በእለቱ በርካታ ህጻናት በድንጋጤ ከቤተሰቦቻቸው ጋር መጠፋፋታቸውንና በርካታ ግለሰቦችም በጭስ መታፈናቸው ታይቷል። ያስለቀሽ ጪስ ቦምብ ፍንዳታውን ተከትሎ በተፈጠረው ሁከት እጃቸው አለበት ተብሎ የተጠረጠሩ 76 ግለሰቦች በተደረገው ክትትል ማዚያ 24 እና 25 ቀን 2014 ዓ.ም ተመረጥ በፖሊስ ቁጥጥር ስር መዋላቸውን የፌደራል ፖሊስ ኮሚሽን ማሳወቁ አይዘነጋም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። ኢትዮጵያ ሴኩሪቲስ ኤክስቼንጅ የተባለ የነዋይ ዋስትና ሰነዶች ልውውጥ ገበያ ለማቋቋም የሚያስችል ስምምነት ተፈረመ። ስምምነቱ የገንዘብና የቴክኒክ ድጋፍ ለማቅረብ ያስችላልም ተብሏል። ዘገባውን ለዛሬ ያጠናቀረልን አዲስ ዘጋቢ ከአዲስ አበባ አግኝተናል። ዘጋቢያችን ገብረ ሚካኤል ገብረ መድህን ይባላል። እንግዲህ ለአማርኛ ቋንቋ ዛሬ ለአሜሪካ ድምጽ ማለቴ ነው የመጀመሪያ ዘገባው ነው። እንኳን ደህና መጣህ ብለን ገብረ ሚካኤልን ዘገባውን እንደሚከተለው እናቀርባለን።
በኢትዮጵያ ገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ሆልዲንግስ እና ኤፍኤስዲ አፍሪካ በተባለ የእንግሊዝ ኩባንያ መካከል በተፈረመው ስምምነት መሰረት ይቋቋማል የተባለው የኢትዮጵያ የነዋይ ዋስትና ሰነዶች ልውውጥ ገበያ Ethiopian Securities Exchange ESX የሚል ስያሜ ተሰጥቶታል። የገበያውን ምስረታ ለማፋጠንም አስፈላጊ የሆኑ ስራዎችን የሚያከናውን የፕሮጀክት ቡድን ተቋቁሟል። ኤፍኤስዲ አፍሪካ የተባለው ድርጅት የቴክኒክ ድጋፍ፣ ህጋዊ ጉዳዮችን የማማከር አገልግሎትና ገበያውን ለማስጀመር የሚያስፈልጉ ሌሎች ወጪዎችን እንደሚሸፍን በስምምነቱ ላይ ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱ ለኢትዮጵያ ንግድና ምጣኔ ሀብት ጠቃሚ ነው ብለውታል።
The establishment of a securities exchange, the first in our nation's history, through such a public-private partnership,
በታሪካችን የመጀመሪያ የሆነው የኢትዮጵያ ነዋይ ዋስትና ሰነዶች ልውውጥ ገበያ መመስረቱ ለኢትዮጵያ ንግድ ኢንዱስትሪና ለአፍሪካ ቀንድ ምጣኔ ሀብት አዲስ ዘመን መምጣቱን ያበሰረ ነው። በኢትዮጵያ ገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ሆልዲንግስና በአይኤፍዲ አፍሪካ መካከል ዛሬ የተደረሰው ስምምነትም ራዕያችንን ለማሳካት ትልቅ እርምጃ ነው።
Ethiopian Securities Exchange በአፍሪካ 30ኛው ገበያ ሲሆን ለኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች ማንቀሳቀሻ የሚሆን ብድር ለመስጠት የሚያስችል እድል እንደሚፈጥር ተገልጿል። በኢትዮጵያ በየጊዜው የብድር ፈላጊው ቁጥር እየጨመረ ቢመጣም የኢትዮጵያ ባንኮች ግን እስካሁን ባለው አሰራራቸው የረጅም ጊዜ ብድር ባለማቅረባቸው በልማት ላይ ችግር ሲያጋጥም መቆየቱ ተገልጿል። አዲሱ ስምምነት ይህን ችግር ሊፈታ እንደሚችልም ተገምቷል። አሁን በባንኮች ዘንድ የሚስተዋለውን የረጅም ጊዜ ብድር ያለማቅረብ ክፍተት በዚህ አሰራር እንደሚፈታ በሰነ ስርዓቱ ላይ የተሳተፉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ማሞ ምህረቱ ለአሜሪካ ድምጽ ተናግረዋል።
ኢትዮጵያ ውስጥ የረጅም ጊዜ ፋይናንስ ለማግኘት ያለው እድል በጣም ጠባብ ነው። ነጋዴዎች፣ የቢዝነስ ባለቤቶች፣ የስራ እድል ፈጣሪዎች ፋይናንስ ለማግኘት ቢፈልጉ ብድር ለማግኘት ቢፈልጉ በዋነኛነት የሚሄዱት ባንኮች ላይ ነው። ባንኮች በተፈጥሯቸው የሚሰጡት ብድር የአጭር ጊዜ ብድር ነው። ስለዚህ እንዴት ተብሎ ነው የረጅም ጊዜ ብድር ማግኘት የሚቻለው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ስለዚህ በኢትዮጵያ ውስጥ የረጅም ጊዜ ብድር የሚሰጥ የማርኬት ኢንፍራስትራክቸር ወይም መዋቅር ወይም ደግሞ ፕላትፎርም የለም። ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅ መኖሩ በዋነኛነት ስራ ፈጣሪዎች፣ የቢዝነስ ባለቤቶች የረጅም ጊዜ ፋይናንስ ከገበያው ለማግኘት የሚያስችል ትልቅ መሳሪያ ሆኖ ያገለግላል ማለት ነው።
ኢትዮጵያን ሴኩሪቲስ ኤክስቼንጅ የተባለ የነዋይ ዋስትና ሰነዶች ልውውጥ ገበያው ሲቋቋም ከግሉ ዘርፍ አዳዲስ ኢንቨስትመንቶችን ለመሳብ እንደሚያስችል እንዲሁም ከፍተኛ የገንዘብ አቅም ለሚፈልጉ አልሚዎች ተጨማሪ የገንዘብ ምንጮችን እንደሚያፈላልግ በስምምነቱ ላይ ተነግሯል። ለአሜሪካ ድምጽ ሬዲዮ ገብረ ሚካኤል ገብረ መድህን ከአዲስ አበባ።
ገብረ ሚካኤል ገብረ መድህን ከአማርኛ ቋንቋና ከትግርኛ ቋንቋ ዝግጅት ክፍላችን ጋር ዘጋቢያችን በመሆን ይቀጥላል። መልካም እድልና መልካም ስራ እንመኛለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያው የትግራይ ጦርነት ሳቢያ ከአንድ ሚሊዮን በላይ ህጻናት ከትምህርት ገበታቸው እንደተለዩ ሶስተኛ አመታቸውን ሊጀምሩ ነው ሲል የተባበሩት መንግስታት ድርጅት አመለከተ። በአጎራባች ክልሎች ተዋጊዎችና በአካባቢዎቹ ሰፍረው የቆዩ ተፈናቃዮች ስፍራዎቹን ለቀው መውጣታቸውን ተከትሎ ትምህርት ቤቶች መከፈት ቢጀምሩም አንዳንዶቹ አስከፊ ሁኔታዎች ተማሪዎቻቸውም በስሜታቸው መቃወስ ገጥሟቸዋል። ሄነሪ ዊልከንስ ነው ከጋሸና ዘገባውን ያጠናቀረልን። አሉላ ከበደ እንደሚከተለው ያቀርባል።
ለመንግስታቱ ድርጅት ገለጣ በርስ በርስ ጦርነቱ ሳቢያ በትግራይ ክልል ቁጥራቸው 1,390,000 የሚደርሱ ህጻናት ከትምህርት ገበታቸው ለመነጠል ተገደዋል። ጋዜጠኞች ወደ ትግራይ እንዳይገቡ የተከለከለ ሲሆን እስካለፈው ታህሳስ ወር ድረስ በአብዛኛው በትግራይ ኃይሎች ተይዘው በነበሩት የአማራ ክልል አካባቢዎች ትምህርት ቤቶች መከፈት መጀመራቸውን የጠቆመው የሄንሪ ዘገባ ጦርነቱ ትቶት ካለፈው መከራ ግን አሁንም አልተላቀቁም ይላል።
Here at Gashana Prep School, the TPLF used the classrooms.
በጋሸና መስተናዶ ትምህርት ቤት የህዋት ኃይሎች የመማሪያ ክፍሎቹን እንደ ጦር ካምፕ አድርገው ይጠቀሙባቸው ነበር። አስከሬን ተሞልቶባቸው የነበሩት የጅምላ መቃብሮች አሁን ተቆፍረው አስከሬኖቹ እንዲወጡ ተደርጓል። የአማራ ተወላጆችንና ጠቅላይ ሚኒስትሩን የሚሳደቡ ከመማሪያ ክፍሎቹ ግድግዳዎች ላይ የተጻፉ ጽሑፎች ተቀርጸው ይታያሉ።
ህዋት በበኩሉ ወንጀላውን አስተባብሎ በገለልተኛ አካል እንዲጣራ ጠይቋል። በትምህርት ቤቱ ቤተመጻሕፍትና መማሪያ ክፍሎች ውስጥ አንዳንድ ጽሑፎች ከግድግዳዎች ላይ ተጽፈው ይታያሉ። ከተማሪዎቹ አንዱ የትግራይ ኃይሎች ከአካባቢው ከወጡ በኋላ ወደ ትምህርት ቤቱ ሲመለስ የገጠመውን ይናገራል።
ወደ ትምህርት ቤቱ ተመልሼ በመጣሁበት ወቅት የደረቀ ደም፣ የተሰባበሩ ጠረጴዛዎችና ኮምፒውተሮች እዚህም እዚያም ወዳድቀው ይታዩ ነበር። ህዋት ትምህርት ቤቱን እንደ ሆስፒታልም ይጠቀምበት ስለነበረ ነው ብዙ ቦታ የፈሰሰ ደም ይታየ ነበረው።
የትምህርት ቤቱ ምክትል ርዕሰ መምህር በበኩላቸው በተማሪዎች ላይ በደረሰው የስነ ልቦና ጉዳት የተነሳ በግጭቱ የተገደሉ ወታደሮችና ሰላማዊ ዜጎች አስከሬን በጅምላ የተቀበሩባቸው መቃብሮች ጉድጓዶች ተቆፍረው አስከሬኖቹ እንዲወጡ ለማድረግ የአካባቢውን ባለስልጣናት ማስተባበራቸውን ተናግረዋል።
የትምህርት ቤቱ ቅጥር ግቢ እጅግ ምስቅልቅል ብሎና በየቦታው የፈሰሰ ደም ይታይ ስለነበር በትምህርት ቤቱ ውስጥ ትምህርታቸውን ለመከታተል ፈቃደኛ አልሆኑም። ተማሪዎቹን ወደ ትምህርት ገበታቸው ለመመለስም ከማህበረሰቡ ጋር ተባብረን መስራት ጀመርን። ሁሉም መምህራን በየቤቱ የሄዱ ተማሪዎችን ማግባባት ያዙ።
ሽቅብ ወደ ሰሜን ከሰቆጣ ከተማ አቅራቢያ የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ለተፈናቀሉ ህጻናት ትምህርት እንዲከታተሉ ቢያግዝም አብዛኞቹ ህጻናት ግን በጦርነቱ ወቅት ባዩት ሁኔታ የስነ ልቦና ጉዳት ደርሶባቸዋል።
ወንድሜ ከጓደኛው ጋር በመጫወት ላይ ሳለ ቦምብ ፈንድቶ ህይወቱ አለፈ። ሌሎች በጣም ብዙ መጥፎ ነገሮችን አይቻለሁ። ሰዎች እጅ ወይም ምግራቸው ከተቆረጠ በኋላ ሲገደሉም አይቻለሁ።
Education cannot wait. ትምህርት ሊቆይ አይችልም የተሰኘው በተባበሩት መንግስታት የሚደገፈው ለትርፍ ያልተቋቋመ ድርጅት ዳይሬክተር ትምህርት እንደ ብርቱካንና አይተን ያሉ ህጻናት የደረሰባቸውን የስነ ልቦና ጉዳት እንዲቋቋሙ በመርዳቱ ረገድ ወሳኝ ሚና ሊጫወት ይችላል ይላሉ።
You see family members, parents,
የቤተሰብ አባላት፣ ወላጆች፣ ወንድሞችና እህቶች ሲደፈሩ፣ ሲገደሉ፣ ሲቆስሉና ህጻናት በዚህ ጨቅላ አድሚያቸው ይህን ሁሉ የኃይል ጥቃት ሲመለከቱና አንዳንዴም ራሳቸው የጥቃቱ ሰለባ ሲሆኑ ጣፋንታቸው ለመንፈስ መቃወስ መጋለጥ ነው የሚሆነው። ለዚህም ነው የአእምሮ ጤናና የስነ ልቦና ህክምና አገልግሎቶች የትምህርቱ አንደኛው ነብሳዳኝ ቁልፍ አቅርቦት የሚሆኑት።
ዳይሬክተሯ አክለውም የምግብ ዋስትናና የውሃ አቅርቦት በጦርነት ለተፈናቀሉ ሰዎች እጅግ አስፈላጊ ቢሆንም ዘለቄታ ካለው ግብ አንጻር አገሮች አጥጋቢ በሆነ መልኩ መልሰው እንዲቋቋሙና ወደፊትም ዳግም ግጭት እንዳይፈጠር ለማገዝ ትምህርት ያንኑ ያህል ቁልፍ ነው ብለዋል። ይህ በእንዲህ እንዳለ የመንግስታቱ ድርጅት እንደገለጠው በትግራይ ለሶስተኛ አመት ከትምህርት ገበታቸው የተነጠሉ 1,390,000 ተማሪዎች ሁኔታው ያሳደረው ተጽዕኖ ቀሪ ህይወታቸውም ላይ ማጥላቱ አይቀርም።
ከአገር ውስጥ ዘገባዎች እንውጣና ወደ ጎረቤት ሀገር ወደ ሶማሊያ እንወሰዳችሁ። በሞቃዲሾ ሶማሊያውያን በአዲሱ አስተዳደር ተስፋ አሳድረዋል። ሶማሊያ አገሪቱን ወደ ግጭት ሲያመራ ከነበረውና ለረጅም ጊዜ ካወዛገበው ምርጫ በኋላ አዲስ ፕሬዝዳንት መርጣለች። የሶማሊያ ምክር ቤት የቀደመውን ፕሬዝዳንት ሐሰን ሼህ መሐሙድን በቅጽል መጠሪያቸው ፈርማጆ ተብለው የሚታወቁትን መሐመድ አብዱላሂ እንዲተኩ ተመርጠዋል። መሐመድ የፕሬዝዳንቱን ስልጣን የሚረከቡት ከበርካታ አስቸጋሪ ፈተናዎች ጋር ሲሆን አገሪቱን ወደ ሰላምና እርቅ ለመምራትም ቃል ገብተዋል። መሐመድ ሼህ ኑር ከሞቃዲሾ ያደረሰን ዘገባ ነው፣ ደረጀ ደስታ ያቀርበዋል።
የሶማሊያው የ2022 ፕሬዝዳንታዊ ምርጫ ወደ 39 ተፎካካሪዎችን ስቧል። 328 የህዝብ ተወካዮችና የህግ መወሰኛው ምክር ቤት አባላት ለሶስተኛው ዙር ምርጫ ካደረጉ በኋላ የቀድሞው ፕሬዝዳንት ሐሰን ሼክ መሐሙድ 214 ድምጽ አግኝተዋል። ይህ መሐመድ አብዱላሂ መሐመድ ወይም ፎርማጆን ለመርታት በቂ በመሆኑ አሸናፊ ሆነው ወጥተዋል። መሐሙድ ዳግመኛ ወደ ስልጣን የተመለሱት እንደ አውሮፓ አቆጣጠር ከ2012 እስከ 2017 ድረስ አገሪቱን ከመሩ በኋላ ነበር። ፕሬዝዳንቱ ባስተሙት ንግግር
ለክኔ ቀደም ሲል ስልጣኑን እንዳስረከብኳቸው ሁሉ ተሰናባቹም ፕሬዝዳንት አሁን በማስረከባቸው ክብር ይገባቸዋል። የሶማሊያም ህዝብ እንዲሁ ተመሳሳይ መብትና ክብር አለው። ሁላችሁንም አመሰግናለሁ። የፈጣሪ ሰላም በሁላችሁም ላይ ይሁን።
የሞቃዲሾ ነዋሪዎች የወደፊቱ የተሻለ እንደሚሆን ተስፋ በማድረግ በመርጫው ውጤት ተደስተዋል። አዲሱ አስተዳደር ቁልፍ ችግር የሆነውና ሙስናን መዋጋትን ጨምሮ ቅድሚያ የሚሰጣቸው ተግባራት እንደሚኖሩት በአንድ ወቅት ሚኒስትር የነበሩት የቀድሞው ዲፕሎማት አብዱራህማን ኑር መሐመድ ወይም በቅጽል ስማቸው ዲናሪ ተብለው የሚጠሩት እንደሚከተለው አስረድተዋል።
ፕሬዚደንቱ የሚታመኑና ኃላፊነት የሚሰማቸው መሪ መሆኑን ጨምሮ ሙስናን መዋጋት ቅድሚያ ሊሰጧቸው ከሚገባቸው ነገሮች መካከል አንዱ መሆን አለበት። አገሪቱ ከሙስና ነጻ መሆኗን ለማረጋገጥ መላው የመንግስት ኃላፊዎች በብቃትና በበጎነታቸው አርያ ሆነው ማገልገል ይኖርባቸዋል።
የአዲሱ ፕሬዝዳንት ደጋፊዎች መሐሙድ ያላቸው ልምድ የሶማሊያን ችግር ለማስወገድ ያግዛቸዋል ይላሉ። ሶማሊ ፒስ ላይን ተብሎ የሚጠራውና መንግስታዊ ያልሆነው ድርጅት መስራች አህመድ ዳኒ በድጋሚ የተመረጡት አዲሱ የቀድሞ ፕሬዝዳንት ለሁለተኛ ጊዜ ያገኙትን እድል በሚገባ ይጠቀሙበታል ብለው ያምናሉ።
አዲሱ ፕሬዝዳንት አገሪቱን ቀደም ሲል ያስተዳደሩት መሆኑ ይጠቅማቸዋል። ስለዚህ የቱ ጋር እንደቆምንና የቱ ጋር እንደተሻሻልን ይገባቸዋል።
በመቋዲሾ ጎዳናዎች ሰዎች ስለ አዲሱ ፕሬዝዳንት መሐሙድ አመራር ያላቸውን ጥሩ ተስፋ እየገለጹ ነው። የአገሪቱን ውጥንቅጥና ታሪክ በሚገባ የተረዱ አድርገውም ይመለከቷቸዋል። የመቋዲሾ ነዋሪ የሆኑት መሐመድ አህመድ ይህን ሲገልጹ
ፕሬዚደንቱ ስልጣን ላይ በነበሩበት እንደ አውሮፓውያኑ አቆጣጠር ከ2012 እስከ 2017 ድረስ የፌደራል መንግስት ተቋማትን ለማቋቋም ትልልቅ እርምጃዎችን በመውሰዳቸው እስካሁን ትልልቅ ግቦችን አሳክተዋል። አሁን ቀሪዎችን ስራዎች እንደሚያጠናቅቁ እንተማመንባቸዋለን፣ ደግሞም እናምናቸዋለን።
መሐሙድ በርካታ የእንኳን ደስ ያሉት መልእክቶችን ከደጋፊዎቻቸውና ከተለያዩ የዓለም መሪዎች ተቀብለዋል። ባሰሙት አጭር ንግግርም አገሪቱን አንድ ለማድረግ በሁሉም እርከን ካሉ የመንግስት አካላት ጋር አብረው እንደሚሰሩ ተናግረዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የራዲዮ በቴሌቪዥን ፕሮግራማችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየት ሲኖራችሁ በኢሜይል አድራሻችን horn@voanews.com ላይ አድርሱ። ወደ ተከታዩ ዘገባችን እንወሰዳችሁ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ቀዳሚ ዕለት በአንድ ታጣቂ ነጭ በበፈሎ ኒውዮርክ በሚገኘው የገበያ ስፍራ የተገደሉትን 10 አሜሪካውያን ጥቁር አሜሪካውያንን ለማሰብ ቤተሰቦቻቸውንም ለማጽናናት ትላንት ማክሰኞ በስፍራው ተገኝተዋል። ፕሬዝዳንቱ በስፍራው ተገኝተው ባደረጉት ንግግርም አደገኛ ያሉትን በግድያ የተጠረጠረውን ግለሰብ ይከተል የነበረውን የነጭ የበላይነት ትርክት በማሰራጨት ረገድ የመገናኛ ብዙሃን ፖለቲከኞችና በበይነ መረብ በየሚሰራጭ መረጃዎችንና የበይነ መረብ አሰራጮችን ተጠያቂ አድርገዋል። የቪኦኤዋ ሎረን ባውማን ያጠናቀረችውን ዘገባ ነው። ይህን ዘገባ ደግሞ የሚያቀርብልን ዛሬ ሁለት ባልደረቦችን ነው ያስተዋወቅናችሁ። አዲሱ ባልደረባችን እንግዱ ወልዴ ነው። እንግዱ ወልዴ ዋሽንግተን ዲሲ የሚገኘውን የአሜሪካ ድምጽ ራዲዮ ጣቢያ ተቀላቅሏል። እንኳን ደህና መጣህ ላለሁ በዚህ አጋጣሚ። እስቲ ወደ የሎረን ባውማንን ዘገባ ወደ አማርኛ መልሶታል፣ እንደሚከተለው ያቀርበዋል።
ህይወታቸው በጅምላ ጥቃት የተከጠፈው ቤተሰቦች የተሰማቸውን ሀዘን በቃላት ለመግለጽ እጅግ ከባድ ነው። ዌን ጆንስ የሟች ሰለስቲን ቼኒ ልጅ ነው።
I'm Celestine Cheney's only son, only child. My feelings.
እኔ የሰለስቲን ቼኒ ብቸኛ ወንድ ልጅ ነኝ። ብቸኛ ልጅ። የሚሰማኝ ስሜት ቁጣ፣ መጎዳት።
ቼኒ በአንድ ታጣቂ የምግብ መሸጫ መደብር ውስጥ ከተገደሉት 10 ጥቁር አሜሪካውያን መካከል አንዱ ነው። ተጠርጣሪው ድርጊቱን በሚፈጽምበት ወቅት በማህበራዊ ሚዲያ በቀጥታ ያሰራጭ ነበር። ዌን ጆንስ የእናቱን ሞት የተመለከተው በቀጥታ በሰራጨው የተንቀሳቃሽ ምስል ነው።
እናቴን አንድ ጊዜ ተኩሶ መታት፣ መሬት ላይ ተኛች። ከዚያም እንደገና መሳሪያውን ጥይት አጉርሶ ደግሞ መታት።
የሆስፒታል ልብሱን እንደለበሰ ፍርድ ቤት የቀረበው የ18 ዓመቱ ተጠርጣሪ ፔተን ጀንድረን ለቀረቡበት የግድያ ክሶች ጥፋተኛ አይደለሁም ብሏል። ባለስልጣናት እንዳሉት ተከሳሹ የነጭ የበላይነት አቀንቃኝ ሲሆን ስደተኞች ነጮችን እየዋጡ ነው ብሎ ያምናል። ድርጊቱም በ2019 ኒውዚላንድ በሚገኘው ክራይስትቸርች ከተማ ውስጥ በሁለት መስጊዶች ላይ ተኩስ ከፍቶ 50 ሰዎችን ከገደለው ታጣቂ ጋር ይመሳሰላል። ትናንት ፕሬዚዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ሕይወታቸውን ላጡት አክብሮታቸውን ሲገልጹ ከቤተሰቦቻቸው ጋር ደግሞ በዝግ ስብሰባ ተቀምጠዋል። ከዛም ፕሬዚዳንቱ መልእክታቸውን ለዓለም አስተላልፈዋል።
What happened here is simple and straightforward. Terrorism. Terrorism. Domestic terrorism.
እዚህ የተፈጸመው በቀጥታ አነጋገር ሽብር ነው። ሽብር ሀገር በቀል ሽብር፣ ጥላቻ የወለደውና ለጥላቻ ሲባል የተፈጸመ ጥቃት ነው። ጥላቻውም በመገናኛ ብዙሃን ፖለቲከኞችና በይነ መረብ ላይ በመሰራጨቱ ቁጡ ብቻኛና የተገለሉ ግለሰቦች እነሱን በማይመስሉ ሌሎች ግለሰቦች እንዋጣለን የሚል የተሳሳተ እምነትን አክረረው እንዲይዙ አድርጓል።
በበፈሎም ሆነ በሌሎች ቦታዎች የተፈጸሙ የጅምላ ግድያዎች የጦር መሳሪያ መግዛት እጅግ ቀላል ሆኗል የሚሉና ጥብቅ ቁጥጥር እንዲደረግ የሚያቀነቅኑ ወገኖች እንደገና ዘመቻቸውን እንዲያንቀሳቅሱ ምክንያት ሆኗል። ባይረን ብራውን የበፈሎ ከንቲባ ናቸው።
It should really say to us that there should be sensible gun control in this
የተፈጸመው ድርጊት የሚነግረን ነገር ቢኖር ትርጉም ያለው የመሳሪያ ቁጥጥር ለዚህች ሀገር አስፈላጊ መሆኑን ነው። ክስተቱም በማንኛውም የሀገሪቱ ክልል በከተማ ከከተማ ውጪ በገጠር ብቻ የትም ይሁን ይፈጸም እንደሚችል ነው።
በሳምንቱ መጨረሻ በካሊፎርኒያ በአንድ ቤተክርስቲያን የተፈጸመውን ጨምሮ የሰው ሕይወትን የቀጠፉ 4 የጅምላ ጥቃቶች በአሜሪካ ተፈጽመዋል። ውድ የሆነው የቤተሰብ አባላት ሕይወትም ተቀጥፏል። ጆአን ቼኒ የሰለስቲን ቼኒ እህት ነች።
My sister survived breast cancer.
እህቴ የጡት ካንሰርና 3 የደም ስር ቀዶ ጥገናዎችን ከተቋቋመች በኋላ የምግብ ሸቀጥ መደብር ውስጥ ተገድላለች።
እንደገና የሰለስቲን ቼኒ ልጅ።
ሁላችንም ሰዎች ነን። ታውቃለህ፣ ሁሉንም የምንለያይባቸው ነገሮች ትተን ራሳችንን ብንመለከት ሰዎች ነን። ሰው ከሆንክ ደግሞ ስትሞት ሌሎች ሰዎች ይጎዳሉ፣ ምክንያቱም ተመልሰህ አትመጣም።
እንግዱ ወልዴንም እንዲሁ እናመሰግናለን። በዚያው መልካም የሥራ ዘመን መልካም ጊዜ መልካም ቆይታ እንዲሆንልህ እንመኛለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየት ሲኖራችሁ በ202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በተጨማሪም ደግሞ የዋትስአፕ ቁጥራችን 202-251-3505 ነው። አስተያየቶቻችሁን በድምጽ ቀርጻችሁ በጽሁፍም እንዲሁ ልታደርሱን ትችላላችሁ። ዛሬ ረቡዕ ነው። ረቡዕ ደግሞ የሴቶችና ቤተሰብ መሰናዶ የሚቀርብበት ሰዓት ነው። በዛሬው የሴቶችና ቤተሰብ መሰናዷችን ከፌስቱላ ህመም ያገገሙ ሴቶች ስልጠና በሚያገኙበት የደስታ መንደር ላይ ትኩረቱን ያደርጋል። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የስራ ፈጠራ ስልጠና የሚያገኙበት ቦታ ነው። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞች የራሳቸውን ህይወት ተሞክሮ በማጋራት የፌስቱላ በሽታን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤንም እንደሚፈጥሩ ተናግረዋል። ባረንጓዴ የተሸፈነው የማዕከሉ ገጽታ በቆይታቸው መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ከሰልጣኞቹና የስልጠናው አስተባባሪ ጋር ቆይታ በማድረግ ኬኔዲ አባተ ተከታዩን ዘገባ አሰናድቷል።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቃ አካባቢ የሚገኘው ደስታ መንደር በአምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በአምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። ባረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገልጸው የ37 አመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራው 3 አመቴ ነው። በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላጣነ። በሷ ስብሰባ ከተባለ አንቀርም እያልን ነው በየሀገራችን የመጣነ። ዶሮ ነኝ የምሰለጥን። አሁንም ቢሆን ከሀገሬ ላይ ድሮችም በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከሬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም የፌስቱላ በሽታን ስለመከላከል ለአካባቢዋ ነዋሪዎች በመታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስት ወራችን ድነናል። እኔ ማዝም 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጅ ነው ብዬ የቀረብኩት ሰው የጠለኝ ሰዓት አለ። ለዕለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅዴ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለኝ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስበሳችን ለምን አንማማርም? እስበሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር የተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፌስቱላ ያጋጠመኝ እኔ አላውቅም ነበረ። ይሄን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከ። ከዛ ታከምኩ ዳንኩ። ከዳንኩ በኋላ አራተኛ ዓመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀረ ነበር። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ ያወቅኩ ለላቀዩት አሁን ዶሮ ተምሬ ሄጄ ዶሮም ነበር ዶሮ ነበር እንደዚህ አይደለም ያላወቅኩት ብዙ ነገር አውቀያለሁ። እኔ ለኔ ብቻ አይደለም ለአከባቢ ሁሉ ህውቀቴ ይጠቅመኛል ብዬ ሰራለሁ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ ያሳክማለሁ። የማያደር አለብኝ እናታችን ናት። ወደ አራት ሰዎች ጋር ደራም ጥቻስ ግብቻ አምባሳደርነት ተሹሜ እነሱን አሰልጥኛለሁ እንት ብያለሁ አሳክሜያለሁ። ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ አራት ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በደሮ እርባታ እየሰለጠነ ነው ያለነ ያሉትም አሰልጣኞችም ጥሩ ናቸው እየከፈሉን ነው እኛም ወቀት እየወሰድን ነው ከደነዛ ያው ለመስራት ነው እና አቅዳችን ማለት ነው።
ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሐረር ከይርጋለም መጡ ባህር ዳር ሴንተራችን ወደዚህ ላካሉ ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ የራሳችንም ዴይሪ ፋርም አለን። ወተት ልማት እንትን እሱንም አብረው ጎን ለጎን ማስገድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይሄንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ Women's Soap International ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑት የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎችም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞች ይገልጻሉ። በ17 አመቷ በሐምሊን ፌስቱላ ሆስፒታል ህክምና ማድረጓን የምትገልጸው የ36 አመቷ ጥሩ ማዕድ ሞላ ደግሞ የሥራ ዕድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ህክምና ያው እየተከታተሉ ነው። አሁንም ግን ያው ህክምናውን ጨርሻለሁ። ያው እዚህ ነው ያለሁት። አየሩን ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ 19 አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደኩት። ደስታ መንደር ማለት ነው። እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን ቢረጋጋ ያደርጋልና በጣም ቅርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው እዛም ትላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስመው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንድ ጊዜ መቆዘሚያ ነበርች በቃ ከህመሜ ማምለጫ ነበር ማረጋ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለና በጣም ፖዚቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌቲንግ ፔሸንቶች የነበሩትና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ ጅስራ ሲሰሩ እዛ አካባቢ ላይ ሌላው የሚያቆጥን ተተውት የመጡትን ነገር የሚያቆጥ ነገር እዚህም መኖሩ ባዳነት አይሰማቸው ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ ከአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ሲያሜው በማዕከሉ ለሚገኙ ተገልጋዮች ደስታን ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምጽ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
እኔም ወደ ደስታ መንደር አንደቼ ነበር በ ምስል ማለት ነው። በጣም የሚያምር ቦታ ነው የተመለከት ነው። በነገራችን ላይ አድማጮች አድማጭ ተመልካቾቻችን ይህ ዝግጅት በአፋን ኦሮሞ በፀሐይ ዳምጠው ተዘጋጅቷል። በአፋን ኦሮሞ ዝግጅታችን ላይ ሰሞኑን የሚቀርብ ይሆናል። ተከታተሉት። አሁን ሰዓታችን እየተጠናቀቀ ነው። ጥቂት ደቂቃዎች ናቸው ፕሮግራሞችን ልናጠናቀቅ የሚቀሩን። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሽልማቶች ለፍትህ የተሰኘ ፕሮግራም በኮምፒውተር አማካኝነት የሚፈጸሙ የማጭበርበር ድርጊቶችንና ያላግባብ የሆኑ አጠቃቀሞችን የሚቆጣጠረውን ህግ ተላልፎ በዩናይትድ ስቴትስ ቁልፍ መሰረተ ልማቶች ላይ አጥፊ የሳይበር ጥቃት የፈጸመ በውጭ መንግስታት ቁጥጥር ስር ያለ ወንጀለኛ ማንነት ለይቶ የሚታወቅበት ወይም ያለበትን ቦታ የሚያመላክት መረጃ ለሚያመጣ እስከ 10 ሚሊዮን ዶላር የሚደርስ ሽልማት ይሰጣል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ሽልማቶች ለፍትህ ወሳኝ በሆኑ የዩናይትድ ስቴትስ መሰረተ ልማቶች ላይ ጉዳት ለማድረስ በተቀነባበሩ የሳይበር ጥቃቶች ባላቸው ሚና የሚፈልጉ በሩሲያ ፌዴሬሽን የጦር ኃይል የዋናው የደህንነት መስሪያ ቤት 6 መኮንኖችን የሚመለከት መረጃ ይፈልጋል ያለው ርዕሰ አንቀጽ አያይዞም የሚፈልጉት መኮንኖች ዩሪ ሰርጌቪች አንድሬንኮ፣ ሰርጌ ቭላድሚሮቪች ዴቲስቶ፣ ፓቫል ቫሌሪየቪች ፍሮሎቭ፣ አናቶሊ ሰርጌቪች ኮቫሌቭ፣ አርቴም ቫሌሪየቪች ኦቺቼንኮ እና ፒተር ኒኮላየቪች ፕሊስኪን የተቋማትን አሰራር ለማወቅ በተቀነባበረ ሶፍትዌር አማካኝነት ያልተፈቀደ መንገድ በመጠቀም ለሩሲያ ስልታዊ ጥቅም ለማስገኘት የተሰማሩ ናቸው ብሏል። ስድስቱም በደህንነት ድርጅቱ 74455 በተባለው ልዩ ክፍል ውስጥ የሚሰሩ መሆናቸውን ያመለከተው ርዕሰ አንቀጽ እነኚህ ግለሰቦች እንደ አውሮፓውያን የዘመን አቆጣጠር በሰኔ 27 2017 ዓ.ም ኖት ፐቲያ የተባለ የቴክኖሎጂ አሰራሮችን ለማወቅ በተሰራ ሶፍትዌር አማካኝነት በዩናይትድ ስቴትስና በዓለም ዙሪያ የተፈጸመ የሳይበር ጥቃት ወንጀል አድራጊዎች ውስጥ መሆናቸውን አስረድተዋል። በዚያም የሳይበር ጥቃት በምዕራብ ፔንሲልቬኒያ በሚገኘው ሄሪቴጅ ቫሊ የጤና አገልግሎት ስርዓት በተባለ ግዙፍ የዩናይትድ ስቴትስ የመድኃኒት አምራች ኩባንያና ሌሎች የዩናይትድ ስቴትስ የግሉ ዘርፍ ኩባንያዎች ላይ በጠቅላላው 1 ቢሊዮን ዶላር የሚጠጋ ኪሳራ ማስከተሉን የዕለቱ ርዕሰ አንቀጽ አስታውሷል። ስድስቱ መኮንኖች እንደ አውሮፓውያን የዘመን አቆጣጠር ጥቅምት 15 2020 ዓ.ም ላይ በዩናይትድ ስቴትስ የፌዴራል ግራንድ ጁሪ በከባድ ወንጀል ተጠያቂ የሚያደርጉ ክሶች ቀርበውባቸዋል። Rewards for Justice ሽልማቶች ለፍትህ የተሰኘው ይህ ፕሮግራም ከተመሰረተበት እንደ አውሮፓውያን የዘመን አቆጣጠር ከ1984 ዓ.ም አንስቶ የሽብር ጥቃቶችን ለመከላከልና የአሸባሪ ቡድኖች መሪዎችን ሕግ ፊት ለማቅረብ እንዲሁም በዩናይትድ ስቴትስ ብሔራዊ ደህንነት ላይ አደጋ ደቃኝ ለሆኑ ድርጊቶች ማብቂያ ለማበጀት ያስቻሉ ወይም የሚረዱ ተግባሮች ሊውሉ የሚችሉ መረጃዎችን ላመጡ ከ100 በላይ ሰዎች ከ200 ሚሊዮን ዶላር በላይ ከፍሏል። ጉዳዩን አስመልክቶ የሚቀርብ ማንኛውም መረጃ በጥብቅ ምስጢር የሚያዝ መሆኑን የሽልማት ለፍትህ ፕሮግራም ያወጣው መግለጫ ዋቢ በማድረግ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ዝግጅታችን ተጠናቀቀ። ሰዓታችንን ተጠናቀቀ። ስናስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ሲያቀናብርልን ነበር። በነገው ምሽት እንገናኛለን። እናንተ ግን እስከዚያው በዝግጅታችን ላይ አስተያየት ካላችሁ horn@voanews.com የኢሜል አድራሻችን ነው። በአትቪኦኤ አምሃሪክ የፌስቡክ ገጻችን ገብታችሁ በውስጥ መስመር አስተያየት ብትልኩልን ይደርሰናል። #voaamharik የሚለውን የትዊተር ገጻችንንም ተከተሉ። ጥቆማ ካላችሁ ላኩልን። እናስተናግዳለን። በነገው ምሽት ተመልሰን እንገናኛለን። ለዛሬው ሰላም፣ በደህና ደሩ። Thank you.